ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Consecutive harvests have failed. Conflict in South Sudan, coupled with drought, is leading to famine.
መህር በተደጋጋሚ ያልሰመረበት ሁኔታ ነው ያለው። ደቡብ ሱዳን ውስጥ በግጭቱ ላይ ድርቁ ተጨምሮበት ሰው እየተራበ እየተሰደደም ይገኛል።
በረሃብ ምክንያት ከቀያቸው ስለተፈናቀሉ አፍሪካውያን የተናገሩ የተባበሩት መንግስታት የስደተኞች ጉዳይ ጽህፈት ቤት ቃል አቀባይ ኤድሪያን ኤድዋርድስ ናቸው። በእለቱ አብይ ርዕስ ዝርዝሩ ይቀርባል።
ሱዳን ወደ ጎረቤቷ ሀገር ደቡብ ሱዳን ረድኤት እንዲገባ ስትል ሁለተኛ ኮሪደር ወይም መስመር ከፈተች። በጦርነት ተዳሸቀችው ሀገር ተጨማሪ 1 ሚሊዮን ህዝብ በረሃብ አፋፍ ላይ ሆኖም የተባበሩት መንግስታት ድርጅት አስጠነቀቀ። በዚህም ላይ ይገባለን።
የሶማሊያው ፕሬዝዳንት አልሻባብን በሁለት አመት ጊዜ ውስጥ ከሀገር ጨርሶ እናጠፋለን ሲሉ ተናገሩ። የዛምቢያውን ፕሬዝዳንት አጅበው የሚጓዙ ሞተረኞችን ያሰናከሉት ተቃዋሚ መሪ በአገር ክህደት ወንጀል ተከሰሱ የሚሉት ይገኙባቸዋል። ናይጄሪያ ውስጥም ማጅራት ገትር ወረርሽኝ ገብቷል ተብሏል።
ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ ሚያዝያ 4 2009 ዓ.ም አስተናጋጆች አሉላ ከበደና
አዲሱ አበበ፣ አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሱ ኦድሪያን ሪጋልስ ተሰይሟል።
አሁን የሰዓቱን የዓለም ዜና።
የሶማሊያው ፕሬዝዳንት መሐመድ አብዱላሂ መሐመድ አስተዳደራቸው ሽብርተኛውን ቡድን አልሻባብን ከሶማሊያ ምድር ለማጥፋት ቆርጦ መነሳቱን አስታወቁ። አያይዘውም የቡድኑ አባላት ግን ወደ ሰላም የጠረጴዛ ውይይት ሊመጡ ይችላሉ ብለዋል። ፈርማጆ በሚለው የቅጽል ስማቸው ይበልጥ የሚታወቁት እኒው ፕሬዝዳንት ይህን ያስታወቁት የሶማሊያው ብሔራዊ ጦር የተቋቋመበትን 57ኛ ዓመታዊ በዓል በሚከበርበት ስነ ስርዓት ላይ ባደረጉት ንግግር ነው። ፕሬዚዳንቱ በዚሁ መቀዲሾ በሚገኘው የመከላከያ ሚኒስቴር ቅጥር ግቢ በዓል ላይ እንደገለጡት ሶማሊያ ምድር ላይ የሚገኙ የአልሻባብ አባላት በሙሉ በሁለት ዓመት ውስጥ ድራሻቸው ይጠፋል። ለቡድኑ የሽምቅ ተዋጊ ቡድን አባላት ባስተላለፉት መልእክት 10 ዓመት ሙሉ ሞከራችሁ፣ ግን የሶማሊያን መንግስት መገልበጥ አልቻላችሁም፣ ይልቅስ ከየስርቻው ታድናችሁ ከመያዛችሁ አስቀድሞ ወደ ሰላማዊ ድርድር ብትመጡ ይበጃችኋል ብለዋል። አልሻባብ ለፕሬዝዳንቱ እየሰጠ ያለው ምላሽ ግን በዋና ከተማዋ ሞቃዲሾ አካባቢ ተጨማሪ ጥቃትና አመጽ ማካሄድ ሆኖ ተስተውሏል። ለምሳሌ ባለፈው እሁድ ይሄ የዛሬው ክብረ በዓል በተካሄደበት በመከላከያ ሚኒስቴር አካባቢ በነበረው የማጥቃት ሙከራ አዲሱ የጦር ኃይሎች ዋና አዛዥ ሜጀር ጀነራል መሐመድ አህመድ ጂማሌ ከተቃጣባቸው የቦምብ ጥቃት ሙከራ መትረፋቸው አይዘነጋም።
በሌላ የሶማሊያ ዜና የደህንነት ኃይሎች በባህር ላይ ዘራፊዎች የተጠለፉ 8 የህንድ መርከበኞችን ከትናንት በስቲያ ሰኞ ማስለቀቃቸውን ሶማሊያ ባለስልጣናት አስታውቀዋል። የሆቢዮ ከተማ ከንቲባ አብዱላህ አህመድ አሊ ለአሜሪካ ድምጽ የሶማሊኛ አገልግሎት በሰጡት ቃል መርከበኞቹ በሰላም ወጥተው ለደህንነት ጠባቂዎች ተሰጥተዋል ነው ያሉት። 4 የባህር ላይ ዘራፊዎችም በቁጥጥር ስር መዋላቸው ተገልጧል። መርከቧ በቁጥጥር ስር የዋለችው ባለፈው እሁድ ሚያዝያ 1 ቀን ሲሆን ወደ ኪስማዮ ከተማ የምግብ ሸቀጣሸቀጦችን በማጓጓዝ ላይ ነበረች።
ሱዳን ወደ ጎረቤቷ ሀገር ደቡብ ሱዳን ረድኤት እንዲገባ ስትል ሁለተኛ ኮሪዶር ወይም መስመር ከፈተች። በጦርነት በዳሸቀችው አገር ተጨማሪ 1 ሚሊዮን የሚሆኑ ሰዎች በረሃብ አፋፍ ላይ መሆናቸውን በመግለጥ የተባበሩት መንግስታት ድርጅት ማስጠንቀቂያ ልኳል። ወደ ኋላ ላይ ዘገባ ይኖረናል።
የዛምቢያውን ፕሬዚዳንት አጅበው የሚጓዙ ሞተር ብስክሌተኞች መተላለፊያ መንገድ በመዝጋት የከለከሉት ታዋቂ የፖለቲካ መሪ በክህደት ወንጀል መከሰሳቸውን ፖሊስ ዛሬ ረቡዕ አስታወቀ። የቀድሞ ተፎካካሪያቸው የነበሩትን ኤድጋር ሉጉን እንደ ህጋዊ ፕሬዚዳንት አድርገው እንደማይቀበሏቸው የተናገሩት ተቃዋሚው ሀካይንዴ ሂችሌማ ከትላንት በስቲያ ሰኞ ነው በቁጥጥር ስር ሊዋሉት። የፖሊስ ትዕዛዝ ባለመቀበል የሚታወቁት እኒህ የተቃዋሚ መሪ መንገድ አልለቅም በማለት የፕሬዚዳንቱን ህይወት አደጋ ላይ ሊጥሉ ነበር ሲሉ የፖሊስ ክፍሉ ዋና ኃላፊ ካኮማ ካንካንጃ አስረድተዋል። እናም ሆቺ ማሌንን እና ሌሎች 5 ሰዎችን በአገር ክህደት ወንጀልን ከሰናቸዋል ብለዋል አዛዡ። ይሄ እስከ ሞት ሊያስቀጣ የሚችለው ክስ ይግባኝ እንደሌለውም ተገልጧል።
ናይጄሪያ ውስጥ ማጅራት ገትር ወረርሽኝ ገብቶ በትንሹ 489 ሰዎች መሞታቸውን የሀገሪቱ ጤና ጥበቃ ሚኒስትር አይዛክ ደዎሌ አስታወቁ። በናይጄሪያው ካዱና ክፍለ ሀገር በተካሄደው አስቸኳይ የጤና ጥበቃ ስብሰባ ላይ ሚኒስትሩ እንደተናገሩት አብዛኛዎቹ ሰለባዎች በ5ና በ14 ዓመት ዕድሜ ክልል የሚገኙ ህጻናት ናቸው። የአካባቢውና የዓለም አቀፍ የጤና ጥበቃ ባለስልጣናት በአብዛኛው የእስልምና አማኝ ከሆኑ ከሰሜኑ ክፍል አዛውንት ጋር ስብሰባ አድርገው ይሄ ወረርሽኝ እንደምን ሊወገድ እንደሚችል በብርቱ መክረዋል። ወረርሽኙ ይፋ ከሆነበት ካለፈው ታህሳስ ወር ወዲህ ብቻ ከ4000 በላይ የማጅራት ገትር በሽታ ህሙማን ተገኝተዋል።
በሌላ የናይጄሪያ ዜና አማጺው ቡድን ቦኮ ሐራም ዋና ከተማ ውስጥ በሚገኙት በብሪታንያ በዩናይትድ ስቴትስ ኤምባሲዎች ላይ ጥቃት ለማካሄድ ያሰረው ቅድ መክሸፉን ባለስልጣናት አስታወቁ። የናይጄሪያ የውጭ ጉዳይ ሚኒስቴር እንደገለጠው ጥቃቱን ለማካሄድ ያሰሩ የቦኮ ሐራም አባላት የሆኑት 5 ተርታሪዎች በቁጥጥር ስር ውለዋል። ሚኒስትር መስሪያ ቤቱ በኢሜይል መልእክቱ እንዳብራራው ቡድኑ አቡጃ ውስጥ የሚገኙ የሎሌሎች ምዕራባውያን ኤምባሲዎችን ጨምሮ እንግሊዝና ዩናይትድ ስቴትስን ኤምባሲዎች ለማጥቃት የተሟላ ዝግጅት አድርጎ ነበር ሲሉ አመልክተዋል። አስተያየት እንዲሰጡ የተጠየቁ ኤምባሲዎቹ ግን ለጊዜው ከመናገር ተቆጥበዋል። ቦኮ ሐራም ጥቃት ማካሄድ ከጀመረበት እንደ አውሮፓውያን ዘመን አቆጣጠር ከ2009 ዓ.ም አንስቶ ቢያንስ 18,000 ህዝብ ሰለባ ሆኗል ተብሏል። ከነኚህ መካከል ስንቶቹ አብረው የተዋጉ የናይጄሪያ ወታደሮች እንደሚገኙባቸው በውል አልታወቀም።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። ዩናይትድ ስቴትስ በሶሪያ ውዝግብ ውስጥ ዳግም እጇን እንደማታስገባ ፕሬዝዳንት ዶናልድ ትራምፕ አስታወቁ። ምንም እንኳን ሶሪያ ህጻናትን ጨምሮ አያሌ ሲቪሎችን በገደለው የኬሚካል ጦር መሳሪያ ጥቃት ተሳትፋለች ተብሎ በመታመኑ ባለፈው ሳምንት የአየር ጥቃት ቢወሰደባትም አሁን ግን ተጨማሪ ጥቃት አለመታሰቡን ነው ፕሬዚዳንት ትራምፕ የተናገሩት። ፕሬዚዳንት ትራምፕ ይህን የተናገሩት ፋክስ ከተባለው ቴሌቪዥን ዘጋቢ ማሪያ ባርቲሮሞ ጋር ትናንት ባካሄዱት ቃለ ምልልስ ነው። ህጻናት በኬሚካዊ ጦር መሳሪያ ሲሞቱ ሳይ አንዳች ነገር ማድረግ እንዳለብን ተረዳሁ ያሉት ትራምፕ፣ የሩሲያው ፕሬዚዳንት ቭላዲሚር ፑቲንም በዚህ ወንጀል ከበሽር አልአሳድ ጋር መተባበራቸው ተገቢ ካለመሆኑም በላይ ለራሷ ለሩሲያም አይበጅም ብለዋል። ይህ በእንዲህ እንዳለ የሶሪያው ኬሚካል መርዝ በሽምቅ ተዋጊዎቹ ይዞታዎች አካባቢ የሚካሄደው የአየር ጥቃት ያስከተለው መዘዝ ነው ስትል ሩሲያ የሰጠችውን አስተያየት የዩናይትድ ስቴትስ ውድቅ አድርገዋለች። የሰሜን ኮሪያን የኒውክሌርና የሚሳይል የሙከራ ተኩስ መፋጠንና ዩናይትድ ስቴትስ ከወዲሁ እርምጃ ልትወስድ ትችላለች የሚለው ወሬ ጎልቶ መሰማትን ተከትሎ በሁለቱ ኮሪያዎች መካከል እጅግ የገነነ ውጥረት ቢነግስም አውዳሚ ግጭት ይቀሰቀስ ይሆናል የሚል ስጋት ያደረባቸው ደቡብ ኮሪያውያን ግን ብዙ አይደሉም። የአሜሪካ ድምጹ ብራያን ፓደን ከሶል ባጠናቀረው ዘገባ እንዳመለከተው በዋና ከተማይቱ ያለው አብዛኛው ደቡብ ኮሪያውያንም እየጨመረ የመጣው ወታደራዊ እንቅስቃሴ ከተጧጧፈ የፖለቲካ ድራማ ትዕይንት ያለፈ አይደለም ባይ ናቸው። አጠር ያለውን የዚህን ዘገባ ዝርዝር አሉላ ከበደ ያቀርባል።
ከዩናይትድ ስቴትስ ምድር መድረስ የሚችሉ ተምዘግዛጊ የጦር መሳሪያዎችን ፈጥና ለማበጀት በያዘችው ውጥኗ ሳቢያ ኒውክሌርና ሚሳይሎችን በማስወንጨፍ ሙከራዎች የተጠመደችው ሰሜን ኮሪያና ዩናይትድ ስቴትስ እያደር እያየለ ከመጣ ፍጥጫ ላይ ይገኛሉ። ፒዮንግያንግ ለስድስተኛ ዙር ኒውክሌርና ሚሳይሎችን የማስወንጨፍ ሙከራ በቅርቡ ታደርግ ይሆናል በሚል ስጋት ሳቢያ ዋሽንግተን በአውሮፕላን ተሸካሚዋ የዩኤስኤስ ካርል ቪንሰን የጦር መርከብ የሚመራ ተወንጫፊ የባህር ኃይል ወደ አካባቢው አንቀሳቅሳለች። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በትዊተር አማካኝነት ባስተላለፉት መልእክታቸው ሰሜን ኮሪያ በገዛ ራሷ ላይ አደጋ የሚጋብዝ ድርጊት እየፈጸመች ነው ሲሉ አስጠንቅቀዋል። ፒዮንግያንግ በበኩሏ ለአሜሪካ ጥቃት አጻፋ በተለይም በደቡብ ኮሪያና በዩናይትድ ስቴትስ ላይ የተነጣጠረ በኒውክሌር ጦር መሳሪያ የታገዘ የጥቃት እርምጃ እወስዳለሁ ስትል ዝታለች። አንዳንድ የደቡብ ኮሪያ ነዋሪዎች በበኩላቸው ከቅርብ ጊዜ ወዲህ ይበልጥ እየጨመረና እየጠናከረ የመጣውን ዩናይትድ ስቴትስ እያሳየች ያለውን ወታደራዊ እንቅስቃሴ ከአዲሱ ፕሬዝዳንቷ ብርታትና ቁርጠኝነት ማሳያነት አያልፍም ብለው ያምናሉ።
ከተማ ዳ ይሮን ቪግስ ሊ ኦብሰተን ገና አንዴ
በዩናይትድ ስቴትስ አዲስ ፕሬዝዳንት ለስልጣን በበቃ ቁጥር ተመሳሳይ ቀውሶች ሲቀሰቀሱ አስተውለናል። ይሁንና የሚመስለውን ያህል ብዙ ትንቅንቅ ሳይጠይቁ ነው ያለፉት ሲያሉት ደግሞ የሶል ነዋሪ ናቸው። በኮሪያኛ እንደ ደቡብ ኮሪያውያኑ እምነት ተፋጠው የሚገኙት ሁሉም ወገኖች ማንንም አሸናፊ የማይሆንበትን ጦርነት ከመቀስቀስ ይልቅ ሰላም እንዲጠበቅ ከጠባጫሪነቱ ይርቃሉ ብለው ተስፋ ያደርጋሉ።
አድማጮች ለሰዓቱ ያለን ዜናም በዚህው አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በአለም ዜና የጀመረው መደበኛ ፕሮግራማችን በ19 በ22 እና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይጓዛል።
በስርጭታችን የጊዜ ሰሌዳ መሰረት ታዲያ ቀዳሚው የዕለቱ አቢረስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች እንደ ወትሮ ሁሉ አንድ ሁለቱን እዚህ ግድም እናሰማለን።
I believe it will make this body a more partisan place. It will make the cooling storm.
ይህን አካል ይበልጥ የፓርቲ ወገንተኝነት የሚያደላበት ያደርገዋል ብዬ አምናለሁ። ሴኔቱን ብቻም ሳይሆን የጠቅላይ ፍርድ ቤቱንም በፓርቲ መስመር የሚመራ ያደርገዋል ብዬ አምናለሁ።
በዩናይትድ ስቴትስ የሴኔቱ ዲሞክራቲክ ፓርቲ መሪ ቻክ ሹመር ናቸው የተሰሙት። ሪፐብሊካኖች የጠቅላይ ፍርድ ቤቱን ዳኛ ሹመት ለማጽደቅ የተጠቀሙበትን ዘዴ ከነቀፉበት የተወሰደ ነው። ዲሞክራሲ በተግባር በስፋት ይፈትሻዋል።
በተለይ በኦሮሞ ህብረተሰብ በኩል ብዙ የሚነሱ ጥያቄዎች አሉ። ትክክል ነው። ጥያቄው ጭራት ያስፈልገዋል። ሀገር ሲኖር ነው እንግዲህ እነዚያ ሁሉ ጥያቄዎች የሚመለሱት ብለን ስለምናምን ማየት የምንፈልገው ስለ ወደፊት አብሮ መኖርን ነው።
አቶ የሱፍ ዑመር የቶሮንቶ ማህበረሰባዊ ድልድይ የተሰኘ አዲስ የህብረተሰብ ተቋም ሰብሳቢ ናቸው። በኢትዮጵያውያን በአሜሪካ ፕሮግራም በሁለተኛው አጋማሽ ይቀርባሉ። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ።
በአፍሪካ ቀንድ የመን፣ ናይጄሪያ እና ደቡብ ሱዳን ብዛት ያለው ሰው ረሃብ የሚያልቅበት አደጋ ከዕለት ወደ ዕለት እየተባባሰ መጥቷል ሲሉ የተባበሩት መንግስታት ድርጅትና ዓለም አቀፍ የእርዳታ ድርጅቶች እያስጠነቀቁ ነው። ሊሳ ሽላይን ከጄኔቫ ባስተላለፈችው ዘገባ እንደጠቆመችው ሰብአዊ ቀውሱን ይበልጡን እያከፋው ያለው የገንዘብ እጥረት ነው።
እንደ አውሮፓውያን አቆጣጠር በ2011 ዓመተ ምህረት አፍሪካ ቀንድ ውስጥ ግማሽ በግማሽ 5 ዓመት ያልሞላቸው ህጻናት የሆኑ ከ260,000 በላይ ሰዎች የፈጀው ከባድ ረሃብ አሁንም የርዳታ ድርጅቶችን ይዘገነናቸዋል። ፍላጎታቸውም ያ መከራ እንዳይደገም ነው። ይሁን እንጂ በአሁን ወቅት የመንን የአፍሪካ ቀንድን አካባቢና አጎራባች ሀገሮችን የወረሰው ከባድ ሰብአዊ ቀውስ መዘዙ ከዚያም የከፋ ይሆናል ብለው እንደሚሰጉ ነው የሚናገሩት። በረሃብና በግጭት ምክንያት ይበላውና ይጠጋበት ፍለጋ በሀገር ውስጥ ከቀየው የሚፈናቀለው ወደ ሌላ ሀገርም የሚሰደደው ህዝብ ብዛት ከእለት ወደ እለት እየጨመረ መሆኑን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አመልክቷል። የድርጅቱ ቃል አቀባይ ኤድሪያን ኤድዋርድስ
consecutive harvests have failed conflict in South Sudan coupled with drought is leading to
مهر በተደጋጋሚ ያልሰመረበት ሁኔታ ነው ያለው። ደቡብ ሱዳን ውስጥ በግጭቱ ላይ ድርቁ ተጨምሮበት ሰው እየተራበ እየተሰደደም ይገኛል። ሶማሊያ በአገር ውስጥ ተፈናቃይ ብዛት የሚስተካከላት የለም። የተመጣጠነ ምግብ እጥረቱ በተለይ ህፃናትና የሚያጠቡ እናቶች ላይ በጣም እጅግ በጣም ከብዶ ይገኛል።
በደቡብ ምስራቅ ኢትዮጵያ ዶሎ አዶ አካባቢ በተለይ ወደ አካባቢው አዲስ የገቡ በሆኑ ሶማሊያውያን ስደተኞች ዘንድ በጣም ህፃናት የሆኑቱ በከባድ የተመጣጠነ ምግብ እጦት በከፍተኛ ደረጃ የተጎዱ መሆናቸውን ኤድዋርድስ አክለው ገልጸዋል። አብዛኞቹ ስደተኞች ለምሳሌ ከደቡብ ሱዳን ከሚሰደዱት ውስጥ 62% ህጻናት መሆናቸውን የገለጸው UNHCR እነሱም እንደሌሎቹ ስደተኞች ሁሉ ከዓለም የምግብ ፕሮግራም በሚሰጥ የምግብ እርዳታ ላይ የሚተማመኑ ናቸው ብሏል። አያይዞም ለምግብ መግዣ የሚሆን ገንዘብ ስለሌለ እድላው እየተቀነሰ መሆኑን አልደበቀም። ጅቡቲ ውስጥ በ12%፣ በኢትዮጵያ በሩዋንዳና በታንዛኒያ ያሉት ስደተኞች የሚታደሉት የምግብ ራሽን ደግሞ ከ20-50%፣ ዩጋንዳ ደግሞ በ75% ራሽኑ መቀነሱን ድርጅቱ አመልክቷል። አብዛኞቹ ስደተኞች ለዕለት ጉርሳቸው ሊሰሩ ወይም አርሰው የሚበሉትን በማምረት ራሳቸውን ሊረዱ በማይችሉበት ሁኔታ በተለይ ህፃናቱ ለከበደ ጉዳት እንደተጋለጡ ነው የተናገረው። አብዛኞቹ ከትምርት ቤት ቀርተዋል። ኬንያ ውስጥ በድርቅ በተመቱ አካባቢዎች 175,000 ተማሪዎች ከትምርት ቤት ከቀሩ ቆይተዋል። በኢትዮጵያ ወደ 600 የሚሆኑ ትምርት ቤቶች ተዘግተዋል ብሏል UNHCR። በአጠቃላይ በቀጣዮቹ ሳምንታትና ወራት 5 ሚሊዮን ልጆች ከትምርት ገበታ ሊፈናቀሉ እንደሚችሉ ነው ድርጅቱ የተነበየው። የረድኤት ድርጅቶች በሰሜን ምስራቅ ናይጄሪያ፣ ደቡብ ሱዳን፣ ሶማሊያና የመን ለተራቡት ወይም ረሃብ አፋፍ ላይ ላሉት ከ20 ሚሊዮን የሚበልጡ ሰዎች የሰብአዊ እርዳታ እንቅስቃሴያቸውን እያፋፋሙ ይገኛሉ። የዩኤንኤችሲአር ቃል አቀባይ ኤድዋርድስ ግን ገንዘብ ካላገኘን ልፋታችን ከንቱ ይሆናል፣ ችግሩም እጅግ የከበደ ደረጃ ላይ ይደርሳል ሲሉ አስጠንቅቀዋል።
What we're looking at is the needs for funding from across donors and across the international
ካለም አቀፉ ማህበረሰብ በጠቅላላ የገንዘብ እርዳታ መሰጠት እንዳለበት ነው። ሁኔታው እጅግ በጣም አጣዳፊ ደረጃ ላይ ይገኛል። አፍሪካ ውስጥ ከምስራቅ እስከ ምዕራብ ብዛት ያለው አካባቢ ያዳረሰ ያለበት ሁኔታ ነው ያለው። ዓለም አቀፉ ማህበረሰብ ተባብሮ አጣዳፊ እርምጃ መውሰድ ይጠበቅበታል።
በዚህ የአውሮፓውያን 2017 ዓመተ ምህረት መጀመሪያው አካባቢ የተባበሩት መንግስታት ድርጅት ረሃብ በገባባቸው 4 ሀገሮች ነፍስ አድን እርዳታ ይዞ ለመድረስ 4.4 ቢሊዮን ዶላር እንዲቀርብለት ተማጽኖ ሲያበቃ እስካሁን ያገኘው ግን 21% ብቻ መሆኑን አስታውቋል።
ወደ ተከታዩ የመጽሔት ርዕስ እናልፋለን። ሱዳን ወደ ጎረቤቷ ሀገር ደቡብ ሱዳን ረድኤት እንዲገባ ስትል ሁለተኛ ኮሪደር ወይም መተላለፊያ መስመር ከፍታለች። በጦርነት በላሸቀችው ሀገር ተጨማሪ 1 ሚሊዮን የሚሆኑ ሰዎች በረሃብ አፋፍ ላይ መሆናቸውን በመግለጽ የተባበሩት መንግስታት ድርጅት አስጠንቅቋል። ጂል ክሬግ ከናይሮቢ ኬንያ የላከችውን ዘገባ አዳነች ፍሳዬ ይዛ ቀርባለች።
ደቡብ ሱዳን ከግጭት ከረሃብና ከምግብ እጥረት ለመውጣት በመንገዳገድ ላይ ባለችበት በአሁኑ ወቅት ጎረቤቷ ሱዳን ከዓለም የምግብ ድርጅትና ከደቡብ ሱዳን መንግስት ጋር በመተባበር እህልና ጠጋኝ ምግብ ወደ ሀገሪቱ ለማስገባት ሁለተኛ መተላለፊያ መስመር ከፍተዋል። 1200 ሜትሪክ ቶን ምግብ የጫነ የመጀመሪያው የ27 የጭነት መኪናዎች ካሚዮን በያዝነው ወር ደቡብ ሱዳን ገብቷል። የዓለም የምግብ ፕሮግራም ከፍተኛ ክልላዊ ቃል አቀባይ ቻርልስ ምክደኖ አብራርተዋል።
This is a transport corridor that has recently been opened up between El Obeid in Sudan and Bentiu.
Yeh bekerbu yetekefetew ye magwagaja mesmer ye Sudanun El Abeiden na ye Debub Sudanun Bentun yaganañal. Ye zinab waqt bemechochu senenna hamle warat ust kemegbatu befit 10,000 metric ton የሚሆን ምግብ ወደ ደቡብ ሱዳን የማስገባት እቅድ አለን። ይህም 220,000 የሚሆኑ ሰዎችን ለመመገብ ያስችለናል።
ይህ ወደ ዩኒቲ ክፍለ ሀገር የሚገባ የመጀመሪያው መስመር ሲሆን ካለፉት 2 ዓመታት ወዲህ የዓለም የምግብ ፕሮግራም ከሱዳን ወደ ደቡብ ሱዳን አፐር ወይም ላዕላይ ናይል ክፍለ ሀገር የተዘረጋ ሌላ መስመር ሲጠቀም ቆይቷል። መክደኑ በገለጹት መሰረት በያዝነው ዓመት በዚህ መስመር በኩል 7 ካሚዮኖች 200,000 ለሚሆኑ ሰዎች የሚበቃ ምግብ ለማቅረብ ችለዋል። በጸጥታ ስጋት ምክንያት ረሃብ ወደ ገባባት ዩኒቲ ክፍለ ሀገር ምግብ በየብስ ለማቅረብ አይቻልም ይላሉ ቃል አቀባይዋ።
ሊር እና ማየንዲት ምግብ ለማከማቸት የሚቻልባቸው ቦታዎች አይደሉም። ስለሆነም እንዲህ አይነቱን ፈጣን የማድረስ ዘዴን እየተጠቀምን ነው። ወዲያውኑ እንደገቡ የሬዲኤቱን ምግብ የሚያከፋፍሉ በፍጥነት የሚሰሩ ቡድኖች አሉን። ግጭት ስላለና አስተማማኝ የጸጥታ ሁኔታ ስለሌለ እንዲሁም መጓጓዣ መንገድም ስለሌለ የምግብ ሬዲኤቱን በአይሮፕላን እንወረውርላቸዋለን።
ሳማሪታን ስፐርስ የተባለው መሰረቱ ዩናይትድ ስቴትስ የሆነው የሬዲኤት ድርጅት የመርሃ ግብርና የመንግስት ግንኙነት ምክትል ፕሬዚደንት ኬን አይዛክስ ከሱዳን ምግብ ማስገባት መልካም ነው፣ ይሁንና ሱዳን ደቡብ ኮርዶፋንና ብሉ ናይል ወደ ተባሉት ግዛቶቿ ምግብ እንዳይገባ የምትገድም መሆኗን ሳያስገነዝቡ አላለፉም።
So I wish that the government of Sudan would offer the same humanitarian access that they
የሱዳን መንግስት ባሁን ወቅት ለደቡብ ሱዳን ያሳየውን ልገሳ ለሁለቱ ግዛቶችም ቢያደርገው ጥሩ ነበር።
የሱዳን የውጭ ጉዳይ ሚኒስቴርንና የመንግስት ቃል አቀባይን ምላሽ ለማግኘት የተደረገው ጥረት አልተሳካም። የተባበሩት መንግስታት የህፃናት መርጃ ድርጅት የፖሊሲና የጥብቅና ስራ አስኪያጅ ጆዜፍ አኬች አዲሱ የመጓጓዣ መስመር ድርጅታቸው እንደሚረዳ ገልጸዋል።
And is there a humanitarian corridor which comes with other services in terms of food?
ለማህበረሰቦቹ ምግብ ለማቅረብ የሚያስችል ከሌሎች አገልግሎቶች ጋር የሚዳመር መስመር ሲኖር ፕሮግራማችንን ያጠናክራል ሸክሙንም ይቀንስልናል።
የኖርዌይ፣ የብሪታንያና የዩናይትድ ስቴትስ መንግስታት የሱዳኑን ውሳኔ የሚያሞግስ የጣምራ መግለጫ አውጥተዋል። ሁሉም ተዋጊ ኃይሎች የተቸገሩትን ማህበረሰቦች ለመርዳት እንዲቻል ሙሉና የጸጥታ ደህንነቱ የተጠበቀ ተደራሽነት እንዲፈቅዱም የጣምራው መግለጫ ጥሪ ያደርጋል። ከ365,000 በላይ የሚሆኑ ደቡብ ሱዳናውያን ሱዳን ይኖራሉ። በአጠቃላይ 1.7 ሚሊዮን የሚሆኑ ደቡብ ሱዳናውያን ወደ ጎረቤት ሀገሮች ተሰደዋል።
ወደ ቀጣዩ የትንታኔ ርዕስ እናልፋለን። አፍሪካ ውስጥ በስደተኛነት ይቅርታ ለመኖር የተሻሉ ከሆኑ ሀገሮች አንዷ ኡጋንዳ ነች። ወደ ኡጋንዳ ከሚገቡ አዳዲስ ስደተኞች ውስጥ ወዲያ ወዲህ የመዛወር ነጻነት ይተበቀላቸዋል። አገሬውም በአብዛኛው ስደተኛውን ተቀባይ ነው። ሰሜናዊ ኡጋንዳ ከሚገኝ ስደተኞች ሰፈር የአሜሪካ ድምጽ ጂል ክሬግ ስለዚህ ልዩ የሆነ የኡጋንዳ የስደተኛ ፖሊሲ ያጠናቀረችው ዘገባ አለ፣ ቆንጅት ታቀርባለች።
ስደተኝነትን የሚፈልግ ማንም አይኖርም ብዙዎች እንዲሆኑ ይገደዳሉ እንጂ። ከሀገሩ ሁከትን ሸሽቶ የወጣ ስደተኛ በአዲሱ መጠለያው ደግሞ ያትውጣ አትግባ ቁጥጥር ይገጥመዋል። ብዙውን ጊዜም ለለት ጉርሱ፣ ለውሃው፣ ለጤና ጥበቃው የሌሎችን ችሮታ ጠብቆ ነው የሚያድረው። ዩጋንዳን የተመለከተን እንደሆነ ከ1.1 ሚሊዮን በላይ ስደተኞችና ጥገኝነት ፈላጊዎችን እያስተናገደች ትገኛለች። ታዲያ በብዙዎች ተንታኞች ተራማጅ በተባለላት የስደተኛ ፖሊሲዋ የኑሮ ሁኔታቸውን ቀለል ልታደርግ እየሞከረች ነች። በዩጋንዳ ጠቅላይ ሚኒስትር ጽህፈት ቤት ከፍተኛ የስደተኛ ሰፈራ መርሃ ግብር ባለስልጣን የሆኑት ሶሎሞን ኦሳታን የስደተኞቹን ጉዳይ በተመለከተ ከተባበሩት መንግስታት ድርጅት የሰብአዊ ረድኤት ቢሮ ጋር በመተባበር ይሰራሉ። የሀገራቸው የስደተኛ ጉዳይ ፖሊሲ ምንጩ በአሁን ወቅት አጎራባቾቿ ደቡብ ሱዳን፣ ኮንጎ ዲሞክራሲያዊት ሪፑብሊክና ቡሩንዲ ያሉበትን ሁኔታ ጨምሮ አፍሪካዊ ሲቸገር አፍሪካዊ ሊደርስለት ይገባል የሚለው የአብሮነት እምነት ነው ይላሉ።
So I think this policy emanates from our leaders. Previously, most of our leaders...
እንደሚመስለኝ ይህ ፖሊሲ የመነጨው ከመሪዎቻችን ነው። አብዛኞቹ መሪዎቻችን ቀድሞ ስደተኛ የነበሩ ናቸው። በአጎራባች ሀገሮች ተጠግተው እስከ አውሮፓም ድረስ ርቀው ተሰደው የኖሩ ናቸው። ስለዚህ በዚያ ውስጥ ማለፋቸው አስተሳሰባቸውን ቀይሮታል። ስደተኛ መደገፍ እንዳለበት አለዚያ ጥላቻ እየበረታ እንደሚሄድ እንዲያምኑ አድርጓቸዋል።
በዩጋንዳ ያሉት የስደተኞች ካምፖች ሳይሆኑ የስደተኞች ሰፈራ መንደሮች ናቸው። አብዛኞቹ የስደተኛ መኖሪያዎች የተሰሩትም አገሬው በሰጣቸው ቦታዎች ላይ ነው። እናም ስደተኞች 100 ካሬ ሜትር ቦታ ለቤት እና ለጓሮ ሳይሰጣቸዋል። ወዲያ ወዲህ የመዘዋወር ነጻነትም አላቸው። ተቀጥረው መስራት ወይም የንግድ ድርጅት መክፈትም ይችላሉ። ጆይስ አሉዋ ደቡብ ሱዳናዊት ስደተኛ ናቸው።
እዚህ ዩጋንዳ ውስጥ በጥሩ ሁኔታ ነው ያለነው። ምክንያቱም እንደ ደቡብ ሱዳን ውጊያ የለም። በሌላውም ነገር ቢሆን ኑሯችን በጣም ጥሩ ነው።
ጆይስ ይህን ይበሉ እንጂ ሁሉም ሰው ደስተኛ ነው ማለት አይደለም። በቅርቡ በተከፈተው የኢምፔቪ የስደተኛ ሰፈራ መንደር ከአካባቢው ማህበረሰብ ውስጥ አንዳንዶቹ ባዕድ የመጣ ስራ ይሻማናል ብለው ሲያማርሩ ይስማማሉ። ለምሳሌ ቻርልስ አቼማ
መጥፎው ነገር የሥራ ዕድል መጥበቡ ነው። ለኛ ለኗሪዎቹ ሥራ አይሰጡንም እኮ።
የተባበሩት መንግስታት ድርጅትና የዩጋንዳ መንግስት የሚሉት ደግሞ በስደተኛ ሰፈራ መንደሮቹ ያለው አብዛኛው የሥራ ቦታ የሚጠይቀው ዕውቀት ከሀገሬው ሰው ላይገኝ እንደሚችል ነው። ቻርልስ አቼማን ቢሆኑ የሥራ ዕድል እጥረት አለብን ብለው ያማሩ እንጂ ሀገራቸው ስደተኛን በመቀበሏ አይከፋቸውም።
Yes, we have known Uganda is a God-loving country. That's why they welcome refugees here.
አዎ ዩጋንዳ እግዚአብሔርን ወዳድ ሀገር መሆኗን እናውቃለን። ስለዚህም ነው ስደተኞችን በደስታ የምትቀበለው።
ከስደተኞቹ መካከል ብዙዎቹ በቂ ምግብ አናገኝም ብለው ያማራሉ። የተባበሩት መንግስታት ድርጅትም የችግሩ ምክንያት በቂ በጀት ባለመኖሩ እንደሆነ ነው የሚናገረው። እንዲሮፓውያን አቆጣጠር ከ2015 ዓመተ ምህረት ሐምሌ ወር በፊት ለገቡ ስደተኞች ለተለየ ጉዳት ሊጋለጡ ከሚችሉት በስተቀር የሚሰጣቸው የምግብ ራሽን በግማሽ ተቀንሷል። የተባበሩት መንግስታት ድርጅት ለዘንድሮ ማለት ለ2017 ዓመተ ምህረት ለዩጋንዳ መርሃ ግብሮቹ ወደ 500 ሚሊዮን ዶላር ገደማ እንደሚያስፈልገው አስታውቋል። ይሁን እንጂ እስካለፈው መጋቢት አጋማሽ የገባለት ወደ 35 ሚሊዮን ዶላር ብቻ ነው።
አድማጮች ወደ መጨረሻው የመጽሔቱ ርዕስ እንሻገራለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ወደ ሞስኮ አቅንተዋል። ጉብኝታቸው የሚያተኩረው ሩሲያ ለሶሪያው ፕሬዚዳንት ባሽር አልአሳድ የምትሰጠውን ድጋፍ መቀጠሏን አስመልክቶ ከሩሲያው አቻቸው ሰርጌይ ላቭሮቭ ጋር በሚያደርጉት ንግግር ላይ ይሆናል ተብሏል። ሶሪያ ባለፈው ሳምንት በራሷ ሲቪሎች ላይ የኬሚካዊ ጦር መሳሪያ ጥቃት ማድረሷን ተከትሎም ዩናይትድ ስቴትስ የመለሰችው ወይም የሰጠችው ወታደራዊ ምላሽ በፕሬዚዳንት ትራምፕ አስተዳደር የሩሲያና ዩናይትድ ስቴትስን ትብብር ለማቀራረብ የነበረውን ተስፋ ሊያወሳስብ እንደሚችል እየተነገረ ነው። በውጭ ጉዳይ መስሪያ ቤት የአሜሪካ ድምፅ ዘጋቢ ሲድኒ ሴይን ሪፖርት ልካልናለች። ሰለሞን ክፍሌ ይዞ ቀርቧል።
ሬክስ ቲለርሰን በኢጣሊያው የሰባቱ ሀያላን መንግስታት ውጭ ጉዳይ ሚኒስትሮች ስብሰባ ላይ ሲናገሩ ሩሲያ ለሶሪያው ፕሬዚደንት ባሻር አልአሳድ ለዓመታት እርዳታ ስትሰጥ ከቆየች በኋላ አሁን በድጋፍ ለመቀጠልና ላለመቀጠል ውሳኔዋ አማራጮች አሏት ብለዋል።
Russia has really aligned itself with the Assad regime, the Iranians and Hezbollah.
እንደ እውነቱ ሩሲያ በአሁኑ ወቅት ራሷን ያሰለፈችው ከአሳድ መንግስት፣ ከኢራናውያንና ከሄዝቦላ ጋር ነው። እናም ይሄ ሽርክና የሩሲያን የረጅም ጊዜ ፍላጎት ያስጠብቃል ወይስ ለሶሪያው ቀውስ መፍትሄ እየፈለጉ ካሉ ከዩናይትድ ስቴትስና ከሌሎች ምዕራባውያንና የመካከለኛው ምስራቅ አገሮች ጋር ማድረጉን ትመርጣለች?
ውጭ ጉዳይ ሚኒስትር ቲለርሰን አክለውም እርሳቸውና ሌሎች የዓለም መሪዎች የአሳድ ቤተሰብ አስተዳደር እያከተመ በመሆኑ ላይ ይስማማሉ ብለዋል። አሳድ የኬሚካል ጦር መሳሪያ ክምችታቸውን ሙሉ በሙሉ ማጥፋታቸውን ባለማረጋገጧ ደግሞ ሩሲያን በብርቱ ነቅፈዋል።
It is unclear whether Russia failed to take this obligation seriously or Russia has been incompetent.
ሩሲያ ያን ኃላፊነቷን በአግባቡ ስለመወጣቷ ግልጽ የሆነ ነገር የለም ወይም ደግሞ ሩሲያ ያን ኃላፊነት ለመውሰድ ብቃት አልነበራትም ማለት ነው። በዚህም ሆነ በዚያ ግን በመርዙ ሕይወታቸውን ላጡ ሰዎች ውጤቱ ምንም ፋይዳ አይኖረውም።
ትላንት ከቀትር በኋላ ባሻር አልአሳድ ከስልጣን መወገድ አለባቸው ወይ የሚል ጥያቄ ቀረበላቸው። የዋይት ሃውስ ቤተ መንግስት ቃል አቀባይ ሻን ስፓይሰር ተከታዩን ምላሽ ሰጥተዋል።
ምንም ጥያቄ የለውም። አሳድ ስልጣን ላይ የሚቆዩባት ሶሪያ ሰላማዊ ልትሆን አይችልም። ያ እንዴት እንደሚሰራ ፈጽሞ አይታየኝም።
የሩሲያው ፕሬዝዳንት ቭላዲሚር ፑቲን ግን ዩናይትድ ስቴትስ ታሪካዊ ስህተት እየፈጸሙ ነው ስላለቻቸው የአሳድን መንግስት ማጠናከራቸውን ያቆማሉ ተብሎ አይታመንም ይላሉ የፖለቲካ ተንታኙ ቶማስ ራይት ለቪኦኤ ሲናገሩ።
If Russia were to reconsider its support for Assad, it would need a tangible
ሩሲያ ለአሳድ የምትሰጠውን ድጋፍ የምታቆም ከሆነ በለውጡ ተጨባጭ ሆነ የምትፈልገውን ነገር ማግኘት ትሻለች። እዚህ ላይ ችግር የሚሆነው ሩሲያ በለውጡ የምትፈልጋቸው ነገሮች ሁሉ ዩናይትድ ስቴትስ ለመስጠት የማትፈልጋቸው መሆናቸው ነው። የምስራቅ አውሮፓና የዩክራይን እንዲሁም የኔቶ መስፋፋትን የመሳሰሉ ነገሮች ይጠቀሳሉ።
በዶናልድ ትራምፕ አስተዳደር ውስጥ አንድ ከፍተኛ ባለስልጣን ሩሲያን ለመጀመሪያ ጊዜ በሚጎበኝበት ወቅት ውጤቱ ምንም ይሁን ምን ግን بعلم زرايا اللو بزوج بكربت الكتاب تلوتال
አድማጮች ዜናውንና የመጽሔቱን ትንታኔ ርዕሶች አደመጥን። አሁን የእናንተን ድምጾች ወደምንሰማበት ከእናንተው መልስን ወደናንተ ወደምንሰጥበት ፕሮግራም ነው እናልፈው። በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ የሚተላለፈው ስርጭት ይቀጥላል። በ202 205 9942 የውስጥ መስመር 14 የደረሱን መልእክቶቻችሁ እነኚ ነበሩ።
ሄሎ ቪዎች እንደምን ናችሁ? ደህና ናችሁ ወይ? አትላንታ ነው። ዜና መጨረሻ አካባቢ ላይ ይሄ ዘፈን ምናምን የሚታሰሙበት ቦታ ላይ መዝሙር ማሰማታችሁን ለደንቅና በርቱ ልላችሁ ነው። በተለይ ቅዳሜ ያን ሁሉ ረዥም ሰዓት ለዘፈን ከሚሰጡ ብዙ ቁም ነገር የሚሰራበት ሰዓት ነው። ምባስ ነው ብዬ ነው። በመናጅመንት ደረጃም ተወያይታችሁ ክርስትና ማለት የኢትዮጵያ ፕሮቴስታንት ብቻ አይደለም፣ ፕሮቴስታንቶችም አሉ። ለማሻሻል ሞክሩ።
አሎቪዎች እንደምን አላችሁ? እኔ ግርማ እባላለሁ ከዚሁ ከአሜሪካ ነው። አንዴ እናንተ ሬዲዮ ሳደምጥ አንድ ጉዳይ ገርሞኝ ነው። አሉላ ስለ ጋዜጠኛ እና ስለ ሚዲያ ነጻነት እኔ አሉላ የጠየቀው ጥያቄ ገርሞኝ ነው እና እኔ አሉላን ጥያቄ ልጠይቀው። ቪኦኤንጂ እናንተ ከምታስተላልፉትን ሬዲዮ አገር ቤት ሆኖ በስንት ሚሊዮን ብር ወጪ አውጥተው ጃም እያደረጉ እናንተን እየከሰሱ እናንተ ቪኦኤ ኢትዮጵያ ቢሆን ማሰራጨት ትችላላችሁ? ቢሆን ቪኦኤ የምታቀርቡትን ኢትዮጵያ ውስጥ የምታቀርቡ ቢሆን መስራት ትችላላችሁ? ስንትና ስንት ሚሊዮን ብር ወጪ አውጥተው እኮ ነው እናንተን ጃም የሚያደርጉ። ኤኒዌይ የኢትዮጵያ ነገር እንግዲህ ቀንፍታው እግዚአብሔር ኢትዮጵያን ይጠብቅ። ቴንክ ዩ ቪዎች። ሰላሙን
ሰላም ቪዎች እንደምን አላችሁ? ቅዳሜ ዕለት አቶ ግዛውና አቶ አታክቲት መካከል ያደረገውን ክርክር አዳምጠናል። አቶ ግዛው ያለውን ሁኔታ በትክክል ነጥብ በነጥብ አስረድተዋል። በአንጻሩ አቶ አታክቲ ግን የትምክህትና የጠባብ ኃይሎች ሀገር ሊበታትኗት ነው፣ እኛን አሳዎች ደግሞ ሀገሪቷን ልንጠብቃት ነው ብለዋል። በእርግጥ ሌሎች አናሳ ጎሳዎች አዎ ኢትዮጵያዊ ብሔራዊ ስሜት አላቸው። እሶ ያሉበት ምናልባት ግን እንጃ። ምክንያቱም ከ25 ዓመት በፊት ማንኛውም ኢትዮጵያዊ የትም ይወለድ የትም፣ መቀለም ይወለድ ጎጃም ወይም ጎንደር ወይም ወለጋ ወይም ሐረር ሸዋ፣ ኢትዮጵያዊነቱ በቂ ነበር። አሁን ያለው ከ25 ዓመት በኋላ ግን ያለ እንዴ? በብሔር ከፋፍላችሁን፣ በጎሳ ባንዲራ አድላችሁን፣ በክልል ከልላችሁን፣ መታወቂያችን ሁሉ ሳይቀር ጎሳችን ጠቅሶ ብሔራዊ አንድነታችን ብሔር ተከፋፍሎ እንዴት ነው ይችን ሀገር ጠበቅን የሚሉት? አታፈክርሲ
እናመሰግናለን። አስተያየቶቻችሁን ያደረሳችሁን አድማጮች አዲሱ በፕሮግራሞቻችን ላይ አስተያየቶች ተሰጥተዋል። ይልቁንም ሁለት አስተያየቶች ናቸው ምናልባት የሚያነጋግሩ ይመስለኝ። አንደኛው የኦርቶዶክስ ብቻ አትበሉ የፕሮቴስታንት እምነት ተከታዮች ክርስቲያንም አስተውሱ ብለዋል። እርግጠኛ አይደለሁም ያድማጫችንን አስተያየት አመጣጥ፣ ግን የትኛውንም የክርስትናም ሆነ የእስልምና ሌሎችም እምነቶችም በአላት ሲኖሩ ከጊዜው ጋር የሚዛመዱ ነገሮች እናቀርባለን። አድማጫችን
ያለፈውን ሁሉ ከሆነ ለመላው የክርስትና እምነት ተከታዮች ነው ሆሳናን ያልነው። ኦርቶዶክስ ነው ማለት እንግዲህ
የትኛውን እንደሆነ እርግጠኛ አይደለሁም፣ ግን ለሁሉም አድማጫችንን አጥጋቢ መልስ ለመስጠት እንፈልገው እንደ ስጋታቸው ሳይሆን የትኛውንም የክርስትና እምነት ሆነ ሌሎች እምነቶችንም ጭምር የእስልምና እምነት ጊዜና ቦታው በሚጠይቀው በሚነሱ ጉዳዮች ላይ አግባብ ለመስጠት እንጠራለን እንሞክራለን። አንደኛው አዲሱ እኔን የጠየቁኝ ማገናኘት ተስኖኛል፣ ስለ ኢትዮጵያ መገናኛ ብዙሃን በቅርቡ ያቀረብኩትን ፕሮግራም ይመስለኛል አንስተህ በኢትዮጵያ ውስጥ ግን እናንተን የምታሰራጫቸውን ስርጭቶች ለማፈን በብዙ ሚሊዮን ብር ወጪ ይደረጋል፣ እዛ ቢሆን የአሜሪካ ድምጽ አይሰራጭም ነበር አሉኝ። ጥያቄያቸው እንዴት እንደተያያዘ አልገባኝም። መልስ ለመስጠት ግን ለአክብሮቱ አስተያየታቸውን ሰምቻለሁ። መልስ ለመስጠት ግን እንዴት እንደማደርግ እርግጠኛ አይደለሁም። ለሁሉም በተሳትፏችሁ ሁላችሁንም እናመሰግናለን። አዲሱ ወደ ሙዚቃ እናምራ።
መልካም ነው። ረፍት እናደርጋለን በሙዚቃ ለአድማጮችም ረፍት እንሰጣለን። ምን መረጥን ይሆን
ዛሬ? በሙዚቃ የተቀነባበረ ዜማ ነው የመረጥነው። ለብዙዎች ጆሮ እንግዳ አይመስለኝም። ከዚህ ከጀርባ የምንሰማው ድምጽ ተወዳጅ የኢትዮጵያ ሙዚቃ ቅንብር ነው። የአሸናፊ ከበደ ዛሬ በሕይወት የሉም። የእሳቸው ስራ የሆነው ባለ ዋሽንቱ እረኛ ነው።
መልካም
ያሸናፊ ከበደን ባለ ዋሽንግተን ረኛ ነበር የሰማችሁት አድማጮች። እንግዲህ በሙዚቃ መሳሪያ ብቻ የተቀነባበሩ የሙዚቃ ስልቶች የራሳቸው ቦታ አላቸውና እንዲህ አጋጣሚው ሲፈቅድ እናሰማለን። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው፣ ኢትዮጵያውያን በአሜሪካ። ባለቤት ሲገኝ ነው ጉዳዩ ዛሬ። አዲሱ ያንተ ሰዓት ነው። ኢትዮጵያን በአሜሪካ እጅ ከመጣ
ወደ ቶሮንቶ ደውዬ አቶ ዩሱፍ ዑመርን አነጋግሬያለሁ። አቶ ዩሱፍ ማህበረሰባዊ ድልድይ የሚል ኢትዮጵያውያን የተሰባሰቡበት አንድ ድርጅት አቋቁመዋል በቅርቡ። አላማው ኢትዮጵያውያንን በተለይ ውጪ ያሉትን እሳቸው እንደሚሉት ተራርቀናል፣ ተከፋፍለናል፣ ተለያይተናል፣ እንደዚህ አልነበርንም ጥንት እና እንቀራረብ፣ ይሄ የኛ ድልድይ የተለያዩትን አንድ ላይ ያገናኛል የሚል ነው አላማውና በዛ መሰረት ነው የተቋቋመው ብለውኛል። ጥያቄን ግን የጀመርኩት አቶ ዩሱፍን ምንድነው እስቲ ዋናው አላማው የዚህ ድልድይ በሚል ነው። ከእሳቸው መልስ እንነሳ።
መልካም።
ዋናው ምክንያት የሀገራችን የኢትዮጵያን የወደፊት እጣ እጅግ የሚያፈራው ነው ስለታየንና በቋሚ ምስክርነት ያየናቸው ሀገሮች ላይ በጥላቻ የደረሰውን ሁሉ ስለምናውቅ ህዝባችንን የምናቀራርብበት ቢያንስ ተገናኝቶ መነጋገር የሚቻልበትን ድልድይ ለማመቻቸት ነው። ለዚህም ነው ድልድይ ስም የሰጠነው። ህዝቡ ከምንጊዜም በላይ ትንሽ እንዲያው ባላጋንንም እየተራራቀ እየሄደ ይመስላል። ስለዚህ እንዲያው አንድ ቋንቋ የሚናገርበት ስለ አንድ ላይ ህዝቡን ለማመቻቸት ነው።
ድልድይ የሚባለውም እንግዲህ ከመቃቃር ወይም ከመለያየት ከመጠላላት ወደ ሰላም ወደ አንድነት እንዲሸጋገር በድልድዩ።
ትክክል ነው።
ምንድን ነው ያስፈራችሁ? በጣም አስፈሪ ሁኔታ የሚል ቃል ጠቅሰውልኛል።
ያዋክቡት ነገር ምራፍ አያገኝ ስትል አሁን እኔ አላማረኝም ስል ተጫውቶ ነበር እና
ኮምዶ ያላማራቸው።
አዎ፣ ይሄ ያላማረን ጉዳይ የአብራሽን ጠባሳ ያየ በእሳት አይጫወትም የሚባል ስለዚህ በዩጎዝላቪያ፣ በሩዋንዳ በጥላቻ ብቻ በመነሳት የደረሱትን እልቂቶች ቋሚ ምስክሮች ነን። እኛው ያየናቸው ነገር እንጂ ከታሪክ ያነበብናቸው አይደሉም። ብዙ ጊዜ ያሰብንበታል፣ ግን አሁን ጥግ የያዘ ስለሄደ ችግሩ ከዚህ በፊትም አንድ ኃላፊነት በጎደለ የሰማ ነው። እሳትና ጭድ ነው ህዝቡን የተባለው። እሳትና ጭድ ሳይሆን ለብዙ ዓመታት አብሮ የኖረ የተጋባ የተቃበረ አብሮ በጋራ ሰርግ አድርጎ ልጆቹን የዳረ ለብዙ ጊዜ አብሮ የኖረ ህዝብ ነው እና አሁንም ወደፊትም አብሮ ይኖረ ብለን እምነት አለን። ጎንደር ያለውም ገበሬ ወይ ሉባቦር ወለጋ ያለውም ገበሬ በበሬ ነው የሚያርሰው፣ የሚበላውም እንጀራ ነው። እጣ ፋንታችሁ አንድ አይነት ነው። ይህ ህዝብ አብሮም ኑሯል፣ አሁንም አብሮ መኖራል ይችላል። እንደ ሀገርም እንዲቀጥልና ልጆቹም ለትውልድ የምታልፍ ሀገር ለመስጠት የግድ እርቅ፣ ሰላምና መነጋገር አብሮ መኖርን መቻቻልን የድሮውን ጥላቻ ብቻ እያነሳን ብናወራ ለልጆቻችን አይተርፍምና ያንን ለታሪክ ትተን ለወደፊት እንዳይደገም ግን አብረን እየሰራን ሀገር ሲኖረን ነው ሁሉም ነገር የሚሆነው በሚል ነው። በራሳችንም ከወገኖቻ ከጓደኞቻችንም እንደምናየው እጅ ህዝቡ እየተራራቀ የአይነት ሁኔታ ነው የሚታየው። በተለይ በውጪ ነው። ሀገር ውስጥ ያለውማ አይ ቲንክ በአብዛኛው አብሮ ይኖራል። ችግሩንም ሁሉ አብሮ የሚገፋ ይመስለናል። ግን ይሄ ውጭ ያለውም ሀገር ውስጥ ስለሚንጸባረቅ ገና ብዙም ሳይሰፋ የሚቆምበት መንገድን ለማመቻቸት ነው እንግዲህ የኛ ሀሳብ እና ሀገር ውስጥም ያለው ህዝብ ተስፋ እንዳይቆርጥ ህዝቡ አብሮ መኖሩን እንዲያው እንትን እሳቤ ውስጥ እንዲያስገባ ሁሉንም ግምት ውስጥ ያስገባ ነው። ድንበር የለውም እንግዲህ ከእውነታው በመነሳት ነው ያለውም ትልቁ ችግርም የምናየው። እውነታውን ግምት ውስጥ ካስገባን በዚህ በሁለቱ ህብረተሰብ ያለው ችግር ነው አሁን የምናየው።
ይሄንን በመጪው ከአስር ቀን በኋላ በምታረጉት ጉባኤ ለዚህ ያደረሳቸውን እርስዎ እንዳሉትም ብዙም ሰው እንደሚስማማበት የኢትዮጵያ ህዝብ አብሮ የኖረ አብሮ የበላ የጠጣ አብሮ የተጋባ የተዋለደ ነውና ይሄ ችግር ለምን እንደመጣና ማን እንዳመጣው ታነሳላችሁ በጉባኤያችሁ?
ችግሩን እኛ እንግዲህ የአካዳሚክ ድቤት አይደለም እናደርገው። ታሪክ በዚህ ነበረ በዛ ወርዶ በዚህ ወጥቶ ሳይሆን እንደ ማንም ሀገር ሲገነባ ሀገር መቼም እንደ ገና ጨዋታ ወይ እንደ ጎልፍ ጨዋታ አይደለም የሚገነባው። ውጣ ውረድ አለው፣ ችግሮች ይኖራሉ ሀገር ሲገነባ። በዛ ወቅት ስለተፈጠሩት ዛሬ ያለው ትውልድ ተጠያቂ ሆኖ እርስ በራሱ የሚባላበት ምክንያት የለም ነው ነው ያለውን ችግር ለታሪክ ትተን ወደፊትም ብዙ ብዙ ነው እንግዲህ ጥናቶች የሚያስፈልጓቸው እጅግ ብዙ የሚነሱ ጥያቄዎች አሉ። በተለይ በኦሮሞ ህብረተሰብ በኩል ብዙ የሚነሱ ጥያቄዎች አሉ። ትክክለው ጥያቄው ጥናት ያስፈልገዋል። ሀገር ሲኖር ነው እንግዲህ እነዚያ ሁሉ ጥያቄዎች የሚመለሱት ብለን ስለምናምን አብዛኛው እኛ የምናንጸባርቀው ወይንም ማየት የምንፈልገው ስለ ወደፊት አብሮ መኖርን ነው። ስላለፈው አብሮ ስለነውሩትንም ጉዳይ እናነሳለን። በእጅጉ አንዱ አወል አለው ነው እጅግ በዚህ ጉዳይ ላይ ትልቅ እውቀት አለው። ሌላ ወንድማችን ዳንኤል ጥላሁን የሚባል እሱም ጠበቃ ነው። እንደዚሁ በዚህ ጉዳይ ላይ እጅግ ጥልቅ እውቀት ያላቸው ናቸው ሁለቱም። እነዚህ ህብረተሰብ በፊትም አብሮ ይኖሩ እንደነበረ ወደፊትም አብሮ መኖር ይጠቅማል የምለውን ነው በአብዛኛው የምናንጸባርቀው።
እርስዎ ከጀመሩልኝ በዛው ልቀጥል። እኔም በጥያቄ መልክ አስቀምጨው ነበር የሁለቱ እንግዶቻችሁን በተመለከተ። ርዕሱ አቶ ዩሱፍ ሰፊ ውይይት ምክንያታዊ የሆነ ትንታኔ የሚያስፈልገው ነው። እነዚህ የጠቀሷቸውን የሁለት እንግዶች ወደፊት በሰፊው በሌላ ፕሮግራም ልንጋብዛቸው እንችላለን። አሁን ግን እነሱን የመረጣችሁበት ምክንያት ወይ መስፈርቱ ምንድን ነው? ዶክተር አወል ከለንደን ከእንግሊዝ ሀገር የሚመጡት፣ አቶ ዳንኤል እዛው ቶሮንቶ ያሉ ጠበቃ ናቸው። ችግሮች በምትሏቸው ጉዳይ የተለየ ጥናት ያደረጉ ናቸው?
አዎ፣ ሁለቱም በዚህ በሁለቱ ህብረተሰብ ላይ እጅግ ጥናት ያካሄዱ ዶክተር አወል በብዛት በዚህ ጉዳይ ላይ ይጽፋሉ። በድረገጾች ላይ በተለያዩ ሌክቸሮችም በየዩኒቨርሲቲው ይሰጣሉ። አቶ ዳንኤል ደግሞ እንደሚታወቀው እሱም ህንድ ሀገር ነው ማስትሬቱንም የሰራው። አብዛኛውን በዚህ በኤትኒክ ኮንስቲቱሽን እና በኤትኒክ ፌዴራሊዝም ላይ ብዙ ሰርተዋል። ትልቅ ጥናት ያደረገ ሰው ነው እና እነዚህ ሁለቱም ለዚህ ጉዳይ ለአሁን ለመጀመር አይነተኛ ይህንን ጉዳይ ሊያንጸባርቁልን ይችላሉ ብለን ነው የመረጥናቸው።
መልካም። እንደ ጠቀስኩት ቀደም ብዬ እንግዲህ ወደፊት ሁለቱን እንግዶች በተለየ ፕሮግራም ጉዳዩ ሰፊ ስለሆነ ልናዋያቸውን ሞክራለን። የዚህ የዛሬው ፕሮግራም ዓላማ ግን በዚህ ኢትዮጵያውያን በአሜሪካ ኢትዮጵያውያን የሚያደርጉትን እንቅስቃሴ የምንፈትሽበት ፕሮግራም ስለሆነ ቶሮንቶ ላይ ያሉ ኢትዮጵያውያን እንዲህ አስበዋል ብለን እንደው ዜናዋን በዜና መልክ ጭናጭር ፕሮግራም ለመስራት ነው።
እንዲያው በዚሁ አጋጣሚ ቦታውን ለአድማጮቻችሁ ለመጥቀስ 427 ብሉር ስትሪት ዌስት ብሉር ስትሪት እና ስፕዳይና ሳቡዌ አካባቢ ሴንት ፖርስ ዩናይትድ ቸርች የሚባለው ቦታ ላይ ነው። በሶስት ሰዓት ከሰዓት በኋላ ነው የሚጀምረው።
በአማርኛ ሲነገር 9 ሰዓት ከቀኑ ማለት ነው።
ትክክል ነው።
እሺ፣ አቶ ዩሱፍ ኡመር የማህበረሰባዊ ድልድይ በቶሮንቶ ሰብሳቢ፣ እግዚአብሔር ይስጥልኝ። መልካም ዝግጅት ይሁንላችሁ። ከዝግጅቱ በኋላ ለአድማጭ የሚነገር ነገር ካለው ተመልሰን እንጠይቀውትና እናወያያለን።
እኔም ቢሮ ላይ ቅርቤ ይህንን ቅድመ ዝግጅት ለማቅረብ እድል ስለሰጣችሁኝ በጣም አመሰግናለሁ።
እግዚአብሔር
ይስጥልኝ።
እኔም አዲሱንና እንግዳውን አቶ ዮሱፍ መረን አመሰግናለሁ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ሁለተኛው ሳምንታዊ ቅንብር ነው፣ ዲሞክራሲ በተግባር። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት ዳኝነት ያጯቸው ኔል ጎርሲች ሹመት ባለፈው ሳምንት አርብ በሴኔቱ ጸድቆላቸዋል። ወዲያውኑ ሰኞ ጠዋት በዋይት ሀውስ ቤተ መንግስት በተካሄደ ስነ ስርዓትም ከ14 ወራት በፊት በሞት የተለዩትን ዳኛ አንቶኒ ስካሊያን ተክተው 113ኛው የጠቅላይ ፍርድ ቤቱ ዳኛ በመሆን ቃለ መሐላ ፈጽመዋል። በፓርቲዎቹ መካከል ከፍተኛ ትንቅንቅ ከተካሄደ በኋላ የጎርሲች ሹመት መጽደቅ ለሪፐብሊካኑ ፕሬዚዳንት ትራምፕ ከፍተኛ ድል ሆኖ ሲቆጠር፣ የሌላኛው ምክር ቤት ሴኔቱ ግን ከባድ የፖለቲካ ዋጋ አስከፍሎታል ይለናል የአሜሪካ ድምፁ ብሔራዊ ጉዳዮች ዘጋቢ ጂም መሎን ያጠናቀረው ዘገባ። ሰለሞን ክፍሌ ለዲሞክራሲ በተግባር ዝግጅቱ እንዲህ አሰናድቶታል።
በዩናይትድ ስቴትስ የሕግ መወሰኛው ምክር ቤት በዳኛ ጎርሱች ላይ የተሰጠውን የሹመት ማረጋገጫ ድምፅ ያስታወቁት ምክትል ፕሬዚደንቱ ማይክ ፔንስ ነበሩ።
On this vote, the ayes are 54, the nays are 45, በዚህ ድምጽ ቆጠራ መሰረት የደገፉ 54 የተቃወሙ 45 ናቸው። ስለዚህ የኮሎራዶ ኒል ኤም ጎርሲች የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ሆነው መሾማቸው ተረጋግጧል።
የጎርሲች ሹመት ሊጸድቅ የቻለው ከሪፐብሊካኑና ከሶስት ዲሞክራቶች ጠንካራ ድጋፍ በማግኘቱ ነው። በሴኔቱ የብዙሃኑ መሪ ሚች ማካነል ሲናገሩ ጎርሲች የሟቹ ወግ አጥባቂ ዳኛ የአንቶኒን ስካሊያ እውነተኛ ተተኪ ይሆናሉ ብለዋል።
He's going to make an incredible addition to the court. He's going to make the American people proud.
ለጠቅላይ ፍርድ ቤቱ አንድ ከፍተኛ አጋዥ ኃይል ይሆናሉ። የአሜሪካን ሕዝብ የሚያኮሩ ዳኛም ይሆናሉ።
ፕሬዚዳንት ዶናልድ ትራምፕ የጠቅላይ ፍርድ ቤቱ ዳኛ እንዲሆኑ ያቀረቧቸውን የኒል ጎርሱችን ሹመት ለማሳገድ ዲሞክራቶች ፊሊባስተር የተባለውን የቆየ ዘዴ ለመጠቀም ከፍተኛ ጥረት አድርገው እንደነበር ይታወቃል። ለመሆኑ ይሄ ብዙ ጊዜ ተደጋግሞ የምንሰማው ፊሊባስተር ምንድነው? አሰራሩስ እንዴት ነው? የሕግ ባለሙያ ጠይቄያለሁ። አቶ ብርሃን ዳርጌ እዚህ በዋሽንግተን ዲሲና አካባቢዋ የሕግ ጠበቃና አማካሪ ናቸው።
ፊሊባስተርን ለማስረዳት ትንሽ ወደ ኋላ ሄደት ብለን በቅድሚያ አንድ እጩ ለዚህ ለከፍተኛው ፍርድ ቤት በሚቀርብበት ጊዜ ከፍተኛው የምክር ቤቱ ከፍተኛው አካል ሴኔት በመጀመሪያ በኮሚቴ ደረጃ ነው የሚታየው። በኮሚቴ ደረጃ ላይ በቀርቦ በሚታይበት ጊዜ በኮሚቴው ውስጥ የሪፐብሊካኖቹ እጩዎች ቁጥር በዛ ያለ ስለነበረ ለሙሉ ሴኔት ጥነት እንዲቀርቡ እኚህን የተባሉትን ዳኛ ያስተላልፋል። ያ በሚቀርብበት ጊዜ የዴሞክራቲክ ፓርቲው ተወካዮች ሴኔት ውስጥ ያሉት ፊልባስተር የሚባለውን የፓርላሜንታሪ አሰራር መንገድ በመጠቀም ለሙሉ ሴኔቱ ለሚሰጠው ለሙሉ ምርጫ እንዳይቀርብ ለማቆም ሙከራ ያደርጋሉ። ይሄንንም ያደርጉት በምን መልክ ነው? ዴሞክራቲክ ፓርቲው አንዱ ወይንም ሁለት ሶስቱ የሴኔት አባል በመነሳት ክርክር ይጀምራል። በዚህ ባለፈው ሁኔታ ላይ የነበረው አንዱ ሴኔተር ተነስተው ተከታታይ ከ15 ሰዓት የበለጠ ክርክር ሲያደርጉ ስለሰውየው ያነሱ ሲጥሉ ነበር እና ያንን አስቁመው ወደ ምርጫ ለመሄድ 60 እና 40 60 በመቶ ከመቶ አግኝተው ነው ሪፐብሊካኖቹ ማሳለፍ የሚችሉት። ያንን እንዳያደርጉ ወደ ሙሉ ምርጫ እንዳይሄዱ የማቆሚያ መንገድ ነው። ይሄ ፊልባስተር አነስተኛው የፓርቲ የንዑሱ ፓርቲ የሚጠቀምበት
እና ዲሞክራቶቹ ያን ፊልባስተር ታክቲክ ለመጠቀም ምን አገዳቸው?
እነሱ ይሄንን እየተጠቀሙ እያሉ የሪፐብሊካኖች ሴኔተሮች ያለውን የፓርላሜንታሪ ስርዓቱን ህግ እንቀይር መቀየር አለበት ለዚህ ወደ ሙሉ መድረክ ላይ ሙሉ ምርጫ ላይ ዳኛውን አቅርበው በድምጽ ብልጫ ለማስመረጥ መቀየር አለብን በማለት ያንን ቀየሩት። ይሄንን የቀየሩትም እንዴት ነው? ከዚህ በፊት በነበረው አሰራር እንዲህ ላለው ከፍተኛ ሹመት 60 በመቶ ድምጽ አግኝቶ መመረጥ ነበረበት ከሴኔቶቹ መካከል። ያ ቁጥር የላቸውም ነበር ሪፐብሊካኖቹ። ስለዚህ ምንድነው ያደረጉት? ይሄ የመጨረሻውን የፓርላሜንታሪ አሰራር ደንብ በመጠቀም የሚባለውም ኒውክሊየር ኦፕሽን የሚባለውን በመጠቀም ያንን የፓርላሜንታሪ አሰራር ቀየሩት። በሚቀይሩበት ጊዜ በአነስተኛ ድምጽ ማለት 51 እጅ በማግኘት ማለፍ ይችላል የሚል ደንብ ስራ ላይ እንዲውል አደረጉ። ያ በሚሆነበት ጊዜ ዴሞክራቶቹ በሴኔት ውስጥ ያላቸው ቁጥር 48 ስለሆነ በዛ 51 በመቶ በሚለው በመጠቀም የኒውክሊየር ኦፕሽን የመጨረሻውን ኦፕሽን በመጠቀም ያስመረጡና የእጩ ወደ ተሿሚነት እንዲደርሱ አድርገዋል።
ፊሊባስተሩን ለማስወገድ ሲሉ ሪፐብሊካኖች ሴኔት ውስጥ አዲስ የለውጥ እርምጃ መውሰዳቸው ያሳዘናቸው መሆኑን በሴኔቱ የዲሞክራቶች መሪ ቻክ ሹመር ተናግረዋል። ለውጡ ሴኔቱን ይበልጥ ለተከፋፈለ ፖለቲካ አካሄድ ይዳርጋዋል ብለዋል ሹመር።
I believe it will make this body a more partisan place. It will make the cooling source.
ይህን አካል ይበልጥ የፓርቲው ወገንተኝነት የሚያደላበት ያደርጋዋል ብያምናለሁ። ሴኔቱን ብቻም ሳይሆን የጠቅላይ ፍርድ ቤቱንም በፓርቲ መስመር የሚመራ ያደርጋዋል ብያምናለሁ።
ባለፈው ዓመት እንደሚታወሰው ፕሬዝዳንት ባራክ ኦባማ ለጠቅላይ ፍርድ ቤት ዳኝነት ያጯቸውን ሜሪክ ጋርላንድን ሪፐብሊካኖች ተቃውመው ሹመታቸውን እንዳይጸድቅ በማድረጋቸው ተበሳጭተዋል። ለማንኛውም ጎርሶች በጠቅላይ ፍርድ ቤት ውስጥ በአሁን ወቅት በወግ አጥባቂዎችና ለዘብተኞች መካከል ተከፋፍሎ ያለውን ርዕዮተ ዓለማዊ ሚዛን ይቀይራሉ ተብሎ አይጠበቅም። ይህ በእንዲህ እንዳለ ግን የሴኔቱ ሪፐብሊካን አባላት ስልጣን ከያዙ ዛሬ 83ኛ ቀናቸውን ለያዙት ለፕሬዝደንት ዶናልድ ትራምፕ ምናልባትም ከፍተኛው ነው የተባለለትን የሀገር ውስጥ ስኬት ታስገኝተውላቸዋል። ለማንኛውም የዚህ የጎርሶች ጉዳይ አንድ የጠቅላይ ፍርድ ቤት ዳኛ የሚመረጠው በፖለቲካዊ መንገድ አይደለም የሚለውን ብዥታ ለአንዴና ለመጨረሻ ጊዜ አስወግዷል።
ሰለሞን ክፍሌን ለዝግጅቱ እናመሰግናለን። አድማጮች አሁን ከመጨረሻው የምሽቱ ቅንብር ላይ ደርሰናል። ሳምንታዊው ሴቶችና ቤተሰብ።
ከተመሰረተ 6ኛ ዓመቱን ያዘው የኢትዮጵያ ሴቶች መብት ማዕከል በእንግሊዝኛ ህጽሮት ክሩ በቅርቡ ዓመታዊ ጉባኤውን ሜሪላንድ ሲልቨር ስፕሪንግ ውስጥ አካሂዷል። የዘንድሮው ጉባኤ ዝግጅት አስተባባሪዋ ወይዘሮ ታድላ ፋንታ በኢትዮጵያ በጸናው ያስቸኳይ ጊዜ አዋጅና እንደምታውን ጨምሮ በተለያዩ ርዕሶች ላይ ውይይት መካሄዱን አውስተዋል። ከሴቶችና የቤተሰብ ፕሮግራም አዘጋጅ ቆንጅታየ ጋር አጠር ያለ ውይይትም አድርገዋል።
የዘንድሮው ጉባኤ 6ኛው ነበር። ከተጀመረበት አንስቶ ነው የምንቆጥረው። በአጠቃላይ ያተኮረው ኢትዮጵያ ውስጥ በታወጀው የአስቸኳይ ጊዜ አዋጅና ይህ የአስቸኳይ ጊዜ አዋጅ እንዴት እየሄደ እንዳለን ያስከተለው ችግር ምንድን ነው በሚለው ላይና በተጨማሪ ግን ከዚህ ጋር ተያይዞ በርካታ ርዕሶች ነበሩ። ጾታን መሰረት ያደረገው ጥቃት በተለይ በስደተኛው ህዝብ አሜሪካ በሚኖረው ያለው ችግር ምን ይመስላል? ሂውማን ትራፊኪንግ የምንለው ህገወጥ መንገድ በማጓጓዝ ለወሲብም ይሁን ለተለያዩ ጥቃት መዳረግ፣ በአጠቃላይ ደግሞ ከሰብአዊ መብት ጋር በተያያዘ እዚህ የኢትዮጵያ ሴቶች ማዕከል በተቋቋመበት ካውንቲ ውስጥ እየተካሄዱ ያሉ ስራዎችን እና
በሜሪላንድ ማለት ነው
በሚሉ ላይ ያተኮረ ነው የነበረ። አዎ።
ስለዚህ በተለያዩ ርዕሶች ላይ ከአስቸኳይ ጊዜ አዋጁ አንስቶ በተለያዩ ደግሞ ሴቶችን በሚመለከቱ ጥያቄዎች ዙሪያ ውይይት ሲደረግ ውሏል። በርዕሶቹ ላይ ተናጋሪዎቹ እነማን ነበሩ?
ተናጋሪዎቹ በመጀመሪያው በተለይ ከአስቸኳይ ጊዜ አዋጁ ጋር በተያያዘው ሶሊያና አሽመልስና ሊሊ ወይም ስመኝሽ የቆየ ሁለቱም በዚህ ዙሪያ ላይ በቂ ጥልቅ የሆነ እውቀት የነበራቸውና አቅራቢውንም ያስደሰተ አቀራረብ የነበራቸው። ሌሎች ሴቶች ላይ በሚደረጉ ጥቃቶች ቲና ፓተርሰን የተባሉ አሜሪካዊና አሜሊያ ማሲሌደስ ዘ ፐርሰን ሴንተር የሚባል አንድ ድርጅት መስራች የሆኑና በዚህ ድርጅት ውስጥ ደግሞ የጾታን መሰረት ያደረገው ጥቃት ሰለባ የሆኑ ሰዎችን በማገልገል ላይ ያሉ፣ በሰብአዊነት ጉዳይ ላይ ደግሞ እንደዚሁ ሁለት አሜሪካኖች የሞንጎመሪ ካውንቲ ሰብአዊ መብት ኮሚሽን ዋና ዳይሬክተር የሆኑትና ከዚህ ቀደም በኮንግረስ ውስጥ ያገለግሉ የነበሩ ማቴዎ ፓይን ፍራንክ የተባሉት ሰዎች ነበሩ።
እሺ። በርካታ ያሉ ሰዎች ንግግር አድርገዋል። በዚህኛው በስድስተኛው ጉባኤ ላይ የተገኘው ታዳሚ ቁጥር አርኪ ነበር? እንዴት ነበረ?
አዎ፣ አርኪ ነበር።
አርኪ ነበር ሲሉ እንግዲህ በአካባቢያችን ካለው ማህበረሰብ ብዛት አኳያ ይመልከቱና?
አዎ፣ በአካባቢው ከነበረው የህብረተሰባችን ብዛት አኳያ ብዙ እንጠብቅ ነበር። እስከ መቶ ነበር የምንጠብቀው። በቂ አይደለም ግን መልክቱን ማካፈል የሚችሉ ሰዎች፣ ጉዳዩ ላይም ትኩረት ሰጥተው መስራት የሚችሉ ሰዎች ስለነበሩ የምንፈልገውን ዋና አላማ ግብ መጥቷል ብለን ነው እኛ እንተን እንለው
መልካም
ሁለት በላይ እየነበሩ
ጥሩ እንግዲህ የክሩ ነገር ሲነሳ መስራች ፕሬዝዳንቷ ከዚህ ዓለም በሞት የተለዩት ዶክተር ማይገነስ ሽፈራው ምን ጊዜም ቢሆን የሚታወሱ ናቸውና በእለቱ በምን መንገድ ታሰቡ ዶክተር ማይገነት
ከዶክተር ማይገነት ሽፈራው ካረፉ በኋላ ቤተሰቦቻቸው አንድ ፌሎሺፕ ፕሮግራም ያዘጋጁ ነበር ገንዘብ የሚያሰባስቡ ነበር ይህ ፌሎሺፕ ፕሮግራም ዶክተር ማይገነት የቆሙለትን አላማ በተለይ የሴቶችን ትምህርት በመደገፍ በሴቶች ጉዳይ ላይ የሚደረጉ ጥናቶችን በማበረታታት የሴቶችን ትምህርት በማበረታታት ወይም ደግሞ ከሴቶች ጋር የሚሰሩ ሴቶችን ሊያገለግሉ የሚችሉ የአገልግሎት ሰርቪስ የሚዘረጉ ድርጅቶችን ተቋማትን በማበረታታት እንዲገለገሉበት ገንዘብ ያሰባስቡ ስለነበር በአዲስ አበባ ቀደም ብለው አውጀዋል። እንደዚህም ስን ሁሉም ማመልከቻዎችን እንዲያቀርቡ በለቱ አንድ ድርጅት አዲስ አበባ ዩኒቨርሲቲ ተማሪዎች ጋር የሚሰራ ተማሪዎች ድጋፍ የሚሰጥ የተለያዩ አቅርቦቶችን በተለይ ከሳኒታሪ እና አገልግሎት ጋር የተያዙ መሰረታዊ ሆኑ የአገልግሎቱን የሚሰጥ ድርጅት የለው ሞመንት የሚባል ድርጅት ለነበር ለዚህ ድርጅት ወደ $2,000 ለዚህ አገልግሎት የሚሆን በቂ ነው ባይባልም የተወሰነ ድጎማ እንትን ሊያደርግ የሚችል ስጦታ ተሰጥቷል። በወቅቱ
ጥሩ እንግዲህ አድማጮቻችን ይህንን ሰፋ አድርገው ለመመልከት ቪዲዮ በድረገጻችን ላይ ስለሚወጣ መመልከት ይችላሉ። በዚህ አጋጣሚ ወይዘሮ ታድላ ምን ጥሪ ያለዎት?
እንግዲህ ምንም አይነት አገልግሎት ምንም አይነት ድጋፍ ድርጅቱን ያበረታታል ብዬ ነው በበኩሌ የምለው። የገንዘብ ድጋፍ ማድረግ አንድ ነገር ነው፣ ሌላው የሞራል ድጋፍ ራሱ ማበረታታት አይዟችሁ ማለት ተሳትፎም ደግሞ መጥተው እንዲሳተፉና አብረውን እንዲሰበሰቡ አላማውን እንዲረዱ በድህረ ገጻችን ላይ በዜግነታቸው ማድረግ የሚገባቸውን አስተዋጽኦ በሴትነታቸው ማድረግ የሚገባቸውን አስተዋጽኦ እንዲያደርጉ። በነገራችን ላይ ሴቶችም ብቻ አይደለም ወንዶችም አሶሺየት ሜምበር ወይም
ተባባሪ አባል
መሆን ስለሚችሉ ቢመዘገቡና ማድረግ የሚገባቸውን አስተዋጽኦ ቢያደርጉ ድርጅቱ ማድረግ የሚገባውን አገልግሎት ሊያሰፋውና ከፍ ያለ አስተዋጽኦ ልናደርግ እንችልበት። ስለዚህ ለዚህ ነው ጥሪን ማቅረብ እንፈልገው።
እሺ፣ በጣም አድርጌ አመሰግናለሁኝ ወይዘሮ ታድላ ፋንታ ስለጊዜው።
ታንክ ዩ። በጣም እኔም አመሰግናለሁ ለዚህ ስለሰጣችሁ።
መልካም የትንሳኤ በዓል ይሁንልዎ።
ለሁላችንም እንዲሁም ለአድማጮች ሁሉ መልካም የትንሳኤ በዓል ይሁንላችሁ ላለሁ።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበ ነን። አቀናባሪያችን ብርሃን ኃይሉ ከተተኪው የስርጭት መሐንዲስ ጋራ ከሌሎች አዘጋጆች ጋርም ጭምር ሆነን እንሰናበታለን።
ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ።